የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ታህሳስ 13 2014 ዓ.ም ምረት ዝግጅታችን ጀመረ። በኢትዮጵያ ሊካሄድ የታቀደው ሀገራዊ ምክክር ከህወሓት ጋር ውይይት ለማድረግ ታስቦ የተዘጋጀ እንዳልሆነ መንግስት አስታወቀ። ዘገባው በአብይ ርዕስ ይቀርባል። ህወሓት የአማራ ክልል የተለያዩ ከተሞችን ተቆጣጥሮ በቆየባቸው ጊዜያት በደሴ ሆስፒታል ላይ አድርሶታል የተባለውን ጉዳት በተመለከተ ከስፍራው የተጠናቀረ ዘገባ አለን። ትግራይ ውስጥ ተላላፊ ባልሆኑ በሽታዎች ታመው በህክምና ተቋማት ውስጥ ክትትል ይደረግላቸው የነበሩ ከ50,000 በላይ ህሙማን በመድኃኒትና በህክምና እጦት ምክንያት ህይወታቸው ለአደጋ መጋለጡ ተገለጸ። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል። እስከ ምሽቱ 4 ሰዓት አብረናችሁንን አብራችሁን ቆዩ። በነገራችን ላይ አድማጮች፣ የኮሮና ቫይረስ ስርጭትን ለመከላከልና ኮቪድ-19ን ለመቆጣጠር በሚደረግ ጥንቃቄ ምክንያት ለተወሰኑ ቀናት ስቱዲዮ ውስጥ በአካል የማንገኝ በመሆኑ ለቴሌቪዥንና ለራዲዮ በቴሌቪዥን ተመልካቾቻችን ምስልን አካተን በአካል ማቅረብ ባለመቻላችን ይቅርታ እየጠየቅን ሙሉ ስርጭቶቻችንን ግን በየዕለቱ በሰዓታቸው በተለመዱት የአጭር ሞገድና የሳተላይት አድራሻዎቻችን መከታተል የምትችሉ መሆኑን ከአክብሮት ጋር እናሳውቃለን። የአፍሪካ ቀንድ አገልግሎት አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቃል አቀባይ ፋርሃን ሀቅ ትናንት በሰጡት ጋዜጣዊ መግለጫ በሰሜን ኢትዮጵያ አንዳንድ መሻሻሎች መኖራቸውን የሚያመላክቱ ዘገባዎች መኖራቸውን ገልጸው፣ ይሁን እንጂ አሁንም በሰሞኑን በአካባቢው በተከሰተ ግጭት ሳቢያ ያለው ሁኔታ ተለዋዋጭና ሊተነበይ የማይችል መሆኑን ተናግረዋል። በአማራና አፋር ክልል ተፈናቅለው የነበሩ አንዳንድ ነዋሪዎች ወደ ቀያቸው የተመለሱ መሆናቸውን በአካባቢው ከሚገኙ ባልደረቦቻቸው መረዳታቸውን ቃል አቀባዩ ገልጸዋል። ይሁን እንጂ በአካባቢው ባለው የተደራሽነት ችግር የተመላሾቹን ቁጥር ለማወቅ አዳጋች መሆኑንም ገልጸዋል። በአፋርና ትግራይ ምዕራባዊ ክፍል አሁን የሚፈናቀሉ አንዳንድ ሰዎች መኖራቸውን ቃል አቀባዩ አመልክተዋል። በስፍራው ያሉ የሰብአዊ መብት አጋሮቻችን እንደ አውሮፓ አቆጣጠር ከታህሳስ 15 እስከ 17 ባሉ ጊዜያት ውስጥ የአየር ድብደባዎች መካሄዳቸውን፣ ብዙ ሰዎች የሞቱና ጉዳት የደረሰባቸው መሆኑን የተናገሩ መሆኑንም ቃል አቀባዩ ጨምረው ገልጸዋል። ይሁን እንጂ ድርጊቱን ከገለልተኛ ወገን ማረጋገጥ አለመቻሉን አስረድተዋል። ቃል አቀባዩ ካለፈው ሳምንት ጀምሮ በአፋር በኩል ወደ መቀሌ የደረሰ ምንም አይነት እርዳታን የጫነ ተሽከርካሪ አለመኖሩንም ተናግረዋል። በሰሜን ኢትዮጵያ ያለው በርካታ ተግዳሮት አሁንም ያለ መሆኑን የተናገሩት ቃል አቀባዩ ሁሉም ወገኖች ግጭቱን አቁመው የእርዳታ አቅርቦትና ሰራተኞች ወደ ትግራይ፣ አፋርና አማራ ክልል በነጻነት እንዲንቀሳቀሱ እንዲደረግ ጥሪያችንን እናቀርባለን ብለዋል። የቀድሞው የአረና ትግራይ ፓርቲና የትግራይ ክልል ጊዜያዊ አስተዳደር አመራር አባል አቶ አብርሃ ደስታ ከእስር ተፈቱ። አቶ አብርሃ ከፓርቲ ተሳትፏቸው በተጨማሪ የትግራይ ክልልን የፖለቲካ ሁኔታ በሚመለከት በሚሰነዝሯቸው ሐሳቦች የሚታወቁት ሲሆኑ አሁን ከእስር የተፈቱት በ10,000 ብር ዋስትና መሆኑን ጠበቃቸው ለአሜሪካ ድምፅ ተናግረዋል። ሀብታሙ ስዩም ዝርዝሩን ይዟል።
አቶ ተስፋለም በርሄ የታዋቂው ፖለቲከኛ የአቶ አብርሃ ደስታ ጠበቃ ናቸው። የኢትዮጵያ መንግስት በሽብርተኝነት ከፈረጀው ህወሓት ጋር ንክኪ ያለህ እንዲሁም ህገወጥ መሳሪያ ይዘሃል በሚል ተጠርጥረው ከ80 ቀናት በላይ በእስር የቆዩት አቶ አብርሃ ደስታ ከእስር መፈታታቸውን ነግረውናል። ከእስር እንዲፈቱ የተወሰነበትን ምክንያትና ሂደትንም እንዲያስረዳሉ።
በ40 ቀን አካባቢ የጊዜ ቀጠሮ ሲጠየቅበት ቆይተዋል። መጨረሻ ላይ ግን ፍርድ ቤት ህዳር 4 በነበረውን ችሎት ለአቃቢ ህግ ያው መዝገብን መርምረህ በ10 ቀን ውስጥ መርምረህ የሚያስከስስ ነገር ካለ ክስ እንድታቀርብ፣ ጉዳዩ የማያስከስስ ከሆነም ያው በ42 መዝገቡን እንድትዘጋ፣ ይህ ካልሆነ ግን አቶ አብርሃ በሌላ መዝገብ ያው ጉዳዩን አቤታ በማቅረብ በዋስትና ከእስር የመውጣት መብት እንዳላቸው በማለት ያው መዝገቡ ዘግቶታል። አሁን በቅርብ ጊዜ በህዳር 7 አካባቢ ለአራዳ የመጀመሪያ ደረጃ ፍርድ ቤት አካል ነጻ የማውጣት ወይም ሀቢያስ ኮርፐስ በሚል በፍትሐብሔር ስነ ስርዓት ህግ ቁጥር 177 መሰረት አቤቱታ አቅርበናል ለፍርድ ቤቱ። ፍርድ ቤቱም ፖሊስ የአራዳ 3ኛ ፖሊስ የአዲስ አበባ ፖሊስ ኮሚሽን ጠርቶ በምን ምክንያት እንደታሰረ ያው ጠይቋል። ፖሊስም ያው ግልጽ የሆነ ትእዛዝ ስላልተሰጠን ነው ወይም በዋስትና ይውጣ ወይም ደግሞ እዚህ ይቆይ የሚል ግልጽ የሆነ ትእዛዝ ስላልተሰጠን እኛ ልንለቀው አልቻልንም የሚል ምላሽ ሰጥቷል። በዚህም ምክንያት ፍርድ ቤቱ በ10,000 ዋስትና ጉዳይ ካለውም ውጭ ሆኖ እንዲከታተል በማለት ትእዛዝ ሰጥቷል። በዚሁ ትእዛዝ መሰረትም ፖሊስ ያው ሊፈታው ችለዋል ማለት ነው።
ጠበቃ ተስፋለም አቶ አብርሃ በእስር በነበሩበት ቀናት ውስጥ የደረሰባቸው የተለየ እንግልትና የሰብአዊ መብት ረገጣ አለ እንደው በሀገሪቱ ህገ መንግስት ላይ የተዘረዘሩ ለተያዙ ሰዎች የተፈቀዱ መብቶችም ሙሉ በሙሉ ተፈቅዶላቸው እንደው ተጠይቀው ይህን መልሰዋል።
ያው ስመላለስ ምናልባት ይሄ አስቸኳይ ጊዜ አዋጁ እስኪመጣ ድረስ ከዛ በኋላ ስለተከለከለ ማለት ነው ወደ እሳቸው ስመላለስ ይህን አይነት የሰብአዊ መብት ረገጣ ደረሰብኝ ብለው ነግረውኝ አያውቁም። እንደዚህ አይነት አቤቱታ አቅርበን አናውቅም። አሁን ከወጡ በኋላም የነገሩኝ ነገር የለም። በእርግጥ ግን ከወጡ በኋላ በስራ ብዛት ምክንያት ቁጭ ብለን ያወራነው ነገር የለም። ግን እስካሁን ድረስ እንደዚህ አይነት መረጃ የለኝም።
አቶ አብርሃ በቀደሙ ጊዜ አረና የሚባለው በትግራይ ክልል ውስጥ በተቃዋሚ ፓርቲነት ሲንቀሳቀስ የነበረ ድርጅት ሊቀመንበር ነበሩ። እሳቸውን በቀጥታ ለማግኘት ያደረግነው ጥረት አልተሳካም። የእጅ ስልካቸው አሁንም በፖሊስ እጅ ውስጥ እንደሚገኝ ከጠበቃቸው ሰምተናል።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ባለስልጣናት፣ የሱዳን ባለስልጣናት ባለፈው እሁድ በካርቱም በተደረገው ሰላማዊ ሰልፍ ላይ ተሳታፊ የነበሩ በርካታ ሴቶችና ልጃገረዶችን አስገድዶ ደፍረዋል በተባሉት የጸጥታ ኃይሎች ላይ ምርመራ እንዲያካሂዱ ጥሪ አድርገዋል። የድርጅቱ ቃል አቀባይ ሊስትሮሴል ሰላማዊ ሆኖ የተጀመረው ተቃውሞ ሁከት የተሞላበትና የጸጥታ ኃይሎች ወደ ፈጸሙት ድብደባና አስገድዶ መድፈር የተቀየረው ወዲያውኑ መሆኑን ገልጸዋል። ቃል አቀባዩ በሱዳን የሚገኙ ተወካዮቻቸው በግርግር ወቅት ሰልፍ ላይ የነበሩ 13 ሴቶችና ልጃገረዶች በቡድን መደፈራቸውን ሪፖርት የደረሳቸው መሆኑን ተናግረዋል። አድማጮች፣ የዚህ ዝርዝር ዘገባ በዕለቱ የዜና መጽሔት ይቀርባል። አፍሪካ ውስጥ የሚገኙ ሳይንቲስቶችና የጤና ተሟጋቾች የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ለኮቪድ-19 የሚሰጠውን የጆንሰን ኤንድ ጆንሰን ክትባት መድኃኒትን አስመልክቶ የሰጠው መግለጫ በጣም ያሳዘናቸው መሆኑን ገለጹ። ሲዲሲ ባለፈው ሳምንት በሰጠው መግለጫ የሞደርናና የፋይዘር ክትባት መድኃኒቶች አልፎ አልፎ የደም መርጋት ወይም ከሱ ጋር ተያይዞ የሚከሰት የሰውነት አካል መደንዘዝ ችግርን ሊያስከትል ከሚችለው ከጆንሰን ኤንድ ጆንሰን የተሻሉ መሆናቸውን ገልጸው ነበር። የደቡብ አፍሪካ የጤና መምሪያ ጆንሰን ኤንድ ጆንሰን በአፍሪካ በስፋት ከሚሰራጩት የክትባት መድኃኒቶች አንዱ መሆኑን ገልጾ አፍሪካውያን ክትባቱን አስተማማኝና ደህንነቱ የተጠበቀ መሆኑን እንዲገነዘቡ አሳስቧል። የጆንሰን ኤንድ ጆንሰን ክትባት አንድ ጊዜ ብቻ የሚወሰድ መድኃኒት መሆኑን በመጥቀስ መድኃኒቱ በተለየ ሁኔታ ተጨማሪ ማቀዝቀዣ ውስጥ ማኖርን የማይጠይቅ መሆኑን ገልጸዋል። ሲዲሲ በመግለጫው የክትባቶቹ ልዩነት የምርጫ ጉዳይ መሆኑን ጠቅሶ የትኛውንም ክትባት መውሰድ ጨርሶ ካለመከተብ የተሻለ መሆኑን አስታውቋል። የአፍሪካ ጤና ባለሙያዎች ግን የሲዲሲ መግለጫ ሁሉም ሰው እንዲከተብ በማድረግ ላይ ያሉትን ጥረት የሚጎዳባቸው መሆኑን ተናግረዋል። በአፍሪካ የተከተቡ ሰዎች ቁጥር ከአጠቃላዩ ሕዝብ 6% ብቻ መሆኑን ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የሊቢያ ምክር ቤት ኮሚቴ ዛሬ ረቡዕ ባወጣው መግለጫ ከነገ በስቲያ አርብ ሊደረግ የታቀደውና ለረጅም ጊዜ ሲጠበቅ የነበረውን ፕሬዝደንታዊ ምርጫ ማካሄድ የማይቻል መሆኑን አስታወቀ። የምክር ቤቱ ኮሚቴ ሊቀመንበር ለፓርላማው መሪ በላኩት ደብዳቤ የምርጫውን ጊዜ ከማስተላለፍ ውሳኔ የደረሱት ስለ ምርጫው ከደረሳቸው የቴክኒክ ፍትህና ደህንነት ሪፖርቶች በመነሳት መሆኑን ተናግረዋል። ይሁን እንጂ የደረሷቸው ሪፖርቶች ምን ምን እንደሆኑ አላብራሩም። የሊቢያ ብሔራዊ ምርጫ ኮሚሽን ምርጫው እንደ አውሮፓ አቆጣጠር ወደ ጥር 24 እንዲተላለፍ ሐሳብ ማቅረቡም ተገልጿል። የሊቢያ የቀድሞ መሪ መሐመድ ጋዳፊ ከተወገዱ ወዲህ ላለፉት 10 ዓመታት በጊዜያዊ መንግስት ስር የምትተዳደር መሆኑም ተመልክቷል። በተባበሩት መንግስታት የሰላም ጥሪ መሰረት በምስራቅና ምዕራብ ያሉ አማጽያን ኃይሎች ካለፈው ዓመት ጀምሮ የተኩስ ማቆም ስምምነት ቢያደርጉም ሰሞኑን በትሪፖሊ አካባቢ አንዳንድ አማጽያን የኃይል እንቅስቃሴዎችን በማድረጋቸው ውጥረት መፈጠሩ እየተገለጸ ነው። የዩናይትድ ስቴትስ ባለስልጣናት ከፕሬዝደንት ባይደን የአየር ንብረት ለውጥ አጀንዳዎች ውስጥ አንዱ የሆነውን የተፈጥሮ ኃይል አጠቃቀም ተግባራዊ ለማድረግ በካሊፎርኒያና ምዕራብ ዩናይትድ ስቴትስ ክፍለ ግዛቶች ውስጥ የተለያዩ ፕሮጀክቶችን ማጽደቃቸውን አስታወቁ። በካሊፎርኒያ ውስጥ በፀሐይ ብርሃን ወይም ሶላር የሚሰሩ ሁለት ፕሮጀክቶችን እንዲሁም በምዕራባዊ ዩናይትድ ስቴትስ ግዛቶች ለተጨማሪ ሶስት የሶላር አገልግሎት ፕሮጀክቶች ልማት የሚውል የህዝብ የመሬት ይዞታዎችን በማዘጋጀት ላይ መሆናቸውን አስታውቀዋል። እነዚህ ፕሮጀክቶች ከቅሪተ አካል የሚገኙ የኃይልና ነዳጅ ምንጮችን እንደ ነፋስና የፀሐይ ብርሃን ወደመሳሰሉ ተፈጥሯዊ የኃይል ምንጮች ለመለወጥ የታሰበው የፕሬዝደንት ባይደን ትልቁ አጀንዳ አካል መሆናቸው ተመልክቷል። በምስራቅ ካሊፎርኒያ ሎስ አንጀለስ ውስጥ በሚገኘው የሪቨርሳይድ ወረዳ ውስጥ ከፀሐይ ብርሃን የተሰሩት የሶላር ኃይል ማመንጫዎች 132,000 ለሚሆኑ ቤቶች በቂ ኃይል የሚሰጡ መሆናቸውም ተገልጿል። በሌላም በኩል በኮሎራዶ፣ ኔቫዳ እና ኒው ሜክሲኮ ግዛቶች ለተፈጥሮ ታዳሽ ኃይል ምንጮች የሚሆኑ ቦታዎችን ለማዘጋጀት እየተሰራ መሆኑ ተነግሯል። የባይደን አጀንዳ ለተፈጥሮ ታዳሽ የፀሐይና የነፋስ ኃይል ቅድሚያ መስጠት ይገባል የሚል ሲሆን ከከሰልና ከነዳጅ በማግኘት ላይ ትኩረት ማድረግን ከሚያስቀድመው ከቀድሞው የፕሬዝደንት ትራምፕ አስተዳደር የተለየ መሆኑም ተዘግቧል። የዩናይትድ ስቴትስ የሚስጥር ደህንነት አገልግሎት በኮቪድ-19 ወረርሽኝ ስራቸውን ላጡ ሰዎችና የንግድ እንቅስቃሴያቸው ላይ ጉዳት ለደረሰባቸው ድርጅቶች መርጃ እንዲውል ከተመደበው የፎይታ በጀት ፕሮግራም ውስጥ ቢያንስ ወደ 100 ቢሊዮን ዶላር የሚሆን ገንዘብ መሰረቁን አስታወቀ። ምንም እንኳ ተሰርቋል የተባለው ገንዘብ ለኮቪድ-19 ከዋለው 3% ያህሉ ብቻ ቢሆንም ይህም ሆኖ የገንዘቡ መጠን ከፍተኛ መሆኑ አሳሳቢ መሆኑ ትናንት በወጣው መግለጫ ተገልጿል። ይሁን እንጂ ተሰርቋል የተባለው ግምት በሚስጥር ደህንነቱ አካል መረጃዎች ብቻ የተገኘ ሲሆን ከሥራ ሚኒስቴርና ከአነስተኛ የንግድ አገልግሎት ሰጪ ድርጅቶች አስተዳደር የተገኙ መረጃዎችን የማይጨምር መሆኑ ተመልክቷል። በደህንነት ተቋሙ በወረርሽኙ ወቅት የተጨበረበሩ ብሔራዊ ሀብቶችን ተከታትሎ የማስመለሱን ፕሮጀክት የሚመሩት ሮይ ዳትሰን በተቋማቸው ምርመራ የተካሄደባቸው የሚገኙ ከ900 በላይ የወንጀል ድርጊቶች መኖራቸውን አስታውቀዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ታህሳስ 13 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
አንድ ቦታ ላይ ሁሉም ሰው መርዳት በጣም ስለሚፈልግ መርዳት የሚፈልገው ለሚፈልገው ሰው ለማቅለል ነው እንጂ ይሄ የተለየ ስራ አይደለም።
አንነቷ ወደ ዩናይትድ ስቴትስ የመጣችው በአሁኑ ጊዜ በኒውዮርክ ኮርኔል ሆስፒታል የቀዶ ጥገና ባለሙያ ሆነችው በካንሰር ህመም ተመራማሪ የሆነችው ዶክተር ምስክር አባተ ናት። ለዛሬው ኢትዮጵያውያን በአሜሪካ መሰናዷችን በሁለተኛው አጋማሽ ይዘናት እንመለሳለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በኢትዮጵያ ሊካሄድ የታቀደው ሀገራዊ ምክክር ከህወሓት ጋር ውይይት ለማድረግ ታስቦ የተዘጋጀ እንዳልሆነ የኢትዮጵያ መንግስት አስታወቀ። ሁሉን አካታች ሀገራዊ ውይይት የማድረጉ ሀሳብ ከረጅም ጊዜ በፊት የታቀደ እንጂ አንዳንድ አካላት እንደሚሉት መንግስት ከህወሓት ኃይሎች ጋር ለመደራደር ያቀረበው ሀሳብ አይደለም ሲል የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ዴታው አቶ ከበደ ደሲሳ ገልጸዋል። በሌላ ለተባበሩት መንግስታት ድርጅት በጻፉት ደብዳቤ ህወሓት ለሰላም ሲል ኃይሎቹን ከአማራና ከአፋር ክልሎች እንዲወጡ አዟል ያሉት የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል በኢትዮጵያ ሁሉን አካታች ሀገራዊ ውይይት እንደሚያስፈልግም በደብዳቤያቸው ገልጸዋል። ይሁንና የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ከቱርክ አናዶሉ የዜና ወኪል ጋር ባደረጉት ቃለ መጠይቅ ህወሓት በውይይቱ ሊሳተፍ የሚችልበት እድል የሚኖረው ነፍጥ ካወረደና የሚፈለጉ ወንጀለኞችን አሳልፎ ከሰጠ መሆኑን ጠቁመዋል። ኬኔዲ አባተ ዝርዝር አለው።
የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዴታው አቶ ከበደ ደሲሳ ዛሬ በሰጡት መግለጫ የሰሞኑ አጀንዳ በሆነው ሀገራዊ ውይይት ጉዳይ ላይ በዋናነት ትኩረት አድርገዋል። ሁሉን አካታች ሀገራዊ ውይይት የማድረጉ ሐሳብ በዋናው እና ሀገራዊና የሀገረ መንግስት ግንባታን በሚያጠናክሩ ጉዳዮች ምክክር ለማድረግ ከረጅም ጊዜ በፊት የታቀደ መሆኑን ያስታወሱት ሚኒስትር ዴታው ውይይቱ ከህወሓት ጋር ለመደራደር ታስቦ ዝግጅት የሚደረግበት እንደሆነ የሚቀርቡ ሐሳቦች ሐሰት መሆናቸውን ገልጸዋል።
በሀገራዊ ምክክር አንዳንድ ወገኖች የታሰበውን ከወቅታዊ ሁኔታ ጋር በማያያዝ የታሰበውን ዘላቂ ሰላምን ለማረጋገጥ የሀገረ መንግስት ግንባታውን ለማጠናከር የታሰበውን ወደ ጎን በመተው ከአሸባሪ ቡድን ጋር ለድርድር የታሰበ አድርጎ የሚያቀርቡ አሉ። ይሄ የተሳሳተ መረጃ መሆኑን እንድትገነዘቡ ነው። ይሄ የሀገራዊ ምክክር ሀሳቡም የቆየ ነው። ስራዎችም ከተጀመሩ ቆይተዋል። አሁን ወደ ዝግጅት ምዕራፍ የተሸጋገረ ተግባር እንጂ አሁን የመጣ ከጦርነቱ ጋር ተያይዞ ለድርድር የታሰበ ጉዳይ ሳይሆን ዋና ዋና ሀገራዊ ጉዳይ ላይ ሁሉም የሚመለከተው አካላት የሚመካከሩበት ሀገራዊ መግባባት እንዲፈጠሩ በማሰብ እየተደረገ ያለው እንቅስቃሴ መሆኑን ነው።
በኢትዮጵያ ሊደረግ የታቀደውን ሀገራዊ ውይይት የሚመራ የሀገራዊ ምክክር አስተባባሪ ኮሚሽን እንዲቋቋም የቀረበው ረቂቅ በሚኒስትሮች ምክር ቤት መጽደቁንም አቶ ከበደ ደሲሳ ገልጸዋል። ውይይቶቹ በምን ዙሪያ እንደሚካሄዱና እነማን እንደሚሳተፉባቸው በሂደት እንደሚገለጽም የተናገሩት አቶ ከበደ የኢትዮጵያ መንግስት ሁሌም ለሰላም በሮቹ ክፍት ቢሆንም ሀገራዊ ውይይቱ ግን ከህወሓት ጋር በተያያዘ ካለው ወቅታዊ ጉዳይ የተለየ ነው ብለዋል።
የሀገራዊ ምክክር አስተባባሪ ኮሚሽን እንዲቋቋም ረቂቅ አዋጅ ቀርቦ በሚኒስትሮች ምክር ቤት ጸድቆ ለፓርላማ ለመጸደቅ ዝግጅት ይገኛል። እነማን እንደሚሳተፉ፣ በምን ሁኔታ፣ በምን ጉዳይ ዙሪያ ምክክሮቹ እንደሚደረጉ በሂደት እየተገለጸ መመሪያዎች እየተዘጋጁለት በሚያስተባብረው ነጻና ገለልተኛ ተቋም ሁኔታዎች እየተወሰኑ የሚሄድ ነው የሚሆነው። በአጠቃላይ የኢትዮጵያ መንግስት ሁሌም ሲባል እንደነበረው ለሰላም በሩን ክፍት አድርጎ ነው ያለው። በሩ አልተዘጋም። ሆኖም ግን አሁን የታሰበው ሀገራዊ ምክክር ከጦርነቱ ጋር ተያይዞ ከተወሰነ ቡድን ግለሰብ ጋር ድርድር ለማድረግ እንዳያሉና መታወቅ አለበት።
ይህን ጉዳይ በተመለከተ የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን በትናንትናው ዕለት በትዊተር ገጻቸው ላይ ባሰፈሩት አጭር ጽሁፍ አንዳንድ ሰዎች ሀገር አቀፍ ውይይትንና ድርድርን አደበላልቀውት ሲቸገሩ ይታያል ብለዋል። አክለውም ውይይቱ ከአመት በፊትም የነበረ መሆኑንና አሁን ግን ራሱን በቻለ ኮሚሽን ተጠናክሮ እንደሚቀጥል ገልጸው ነገር ግን ውይይቱ ስለ ህወሓት ወይም ስለ ሸኔ አይደለም ብለዋል። የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል ሰሞኑን ለተባበሩት መንግስታት ድርጅት ጽፈውታል በተባለ ደብዳቤ ላይ ሀገራዊ ምክክርን አስመልክቶ ባሰፈሩት ሀሳብ እኛ በኢትዮጵያ ፌዴራል ህገ መንግስት ላይ ተመስርቶ መብቶቻችን መከበራቸውን ማረጋገጥ እንጂ ራሳችንን የኢትዮጵያ መንግስት አመራር ላይ የማስቀመጥ ፍላጎት የለንም። ይህንን ግብ ማሳካት ደግሞ ኢትዮጵያ ውስጥ ያሉ ሁሉም የፖለቲካ ፓርቲዎችና ማህበረሰቦች የሚካተቱበት ወደፊት መጓዝ በሚቻልባቸው መንገዶች ላይ ስምምነት ወዳለበት ማዕቀፍ የሚወስድ ሁሉን አቀፍ ምክክርን ይጠይቃል በማለት ሁሉን አካታች ሀገራዊ ውይይት እንደሚያስፈልግ በደብዳቤያቸው ጠቁመዋል። ይሁን እንጂ የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ከቱርኩ አናዶሉ የዜና ወኪል ጋር ከሁለት ቀናት በፊት ባደረጉት ቃለ መጠይቅ ህወሓት በውይይቱ ስለመሳተፍ አለመሳተፉ መግለጽ የእርሳቸው ኃላፊነት እንዳልሆነ ገልጸው ነገር ግን ነፍጥ ካወረደና በወንጀል የሚፈለጉ ያሏቸውን አካላት አሳልፎ ከሰጠ ሊሳተፍ የሚችልበት ሰፊ እድል ስለመኖሩ ተናግረዋል። ዶክተር ደብረጽዮን ገብረ ሚካኤል ለመንግስታቱ ድርጅት ጽፈውታል በተባለው ደብዳቤ ላይ ህወሓት ለሰላም ቅድሚያ ለመስጠት ሲል ኃይሎቹን ከአማራና ከአፋር ክልሎች እንዲወጡ ማዘዙን ቢገልጹም ይህን ውድቅ ያደረጉት የመንግስት የኮሚኒኬሽን አገልግሎት ሚኒስትር ዴታው አቶ ከበደ ደሲሳ የህወሓት ኃይሎች የወጡት ተሸንፈው እንደሆነና አሁንም መከላከያ ሰራዊቱ የሚወስደውን እርምጃ እንደሚቀጥል ተናግረዋል።
ህወሓት ወደ አዲስ አበባ ገብቶ መንግስትን ከስልጣን ለማባረር ሂደቱን አጠናቋል ብሎ ሲዘግቡ የነበሩት ተመልሶ ስልታዊ ማፈግፈግ አድርጓል ብሎ በፍላጎቱ በራሱ ለሰላም ቅድሚያ ለመስጠት እንዳደረገ አስመስሎ እያቀረቡ ነው የሚገኙት። ይሄ የተለመደ ነገርና የሞተ ያለውን የህወሓት ተሸባሪውን ቡድን ለማዳን እያደረጉት ያለው እንቅስቃሴና ሙከራ መሆኑን ነው። ከዚህ ውጭ ህወሓት አሁን ባለው ሁኔታ ሙሉ በሙሉ በሚቻል ደረጃ ከአማራና ከአፋር ክልል በመውጣት ላይ ነው የሚገኘው። ዳግም ለኢትዮጵያ አንድነትና ለሉዓላዊነት ስጋት በማይሆንበት ደረጃ እስከሚደርስ ማንኛውም አስፈላጊ እርምጃ መከላከያ ኃይላችን እየወሰደ ነው የሚሄደው።
ሀያላን ያሏቸው ሀገራት በኢትዮጵያ ላይ የሚያሳድሩትን ፖለቲካዊ ጣልቃ ገብነት በተለያየ መልኩ ቀጥለዋል ያሉት ሚኒስትር ዴታው አቶ ከበደ በኢትዮጵያ ጉዳይ ላይ በቅርቡ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት እንዲሁም በጸጥታው ምክር ቤት የተካሄዱት ስብሰባዎችም አላማቸው ሰብአዊነትን ያነገበ ሳይሆን እየሞተ ያለ አሸባሪ ያሉትን ህወሓትን ማዳን መሆኑን ገልጸዋል። በመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ስብሰባ የተላለፈውን ውሳኔ የኢትዮጵያ መንግስት እንደማይቀበለውም ነው የተናገሩት። ህወሓት በበኩሉ ውሳኔውን እንደሚቀበል መግለጹ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በህወሓት ቁጥጥር ስር በቆዩባቸው ጊዜያት ከዓለም አቀፍ ለጋሽ ድርጅቶች ተገቢውን እርዳታ እንዳላገኙ የሰሜን ወሎ ነዋሪዎች ገለጹ። የህዝቡ ቅሬታ ምክንያታዊ ነው ያለው የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ኮሚሽን አሁንም ዓለም አቀፉ ማህበረሰብ የተጎዱትን ህዝቦች መልሶ በማቋቋምና ፈጣን ድጋፍ በማድረግ እንቅስቃሴ የበኩሉን አስተዋጽኦ እንዲያደርግ ጠይቋል። መስፍን አራጌ ዝርዝር አለው።
የህወሓት ኃይሎች ወደ ወልዲያ መቃረባቸውን ተከትሎ ስጋት ስለገባኝ አራት ልጆቼን ወደ አዲስ አበባ ልኬ ከባለቤቴ ጋር ያሳለፍኳቸው 5 ወራት ፈታኝ ናቸው ሲሉ ነበር ስማቸውን ከመግለጽ የተቆጠቡ የወልዲያ ከተማ ኗሪ አስተያየታቸውን ለአሜሪካ ድምጽ ሬዲዮ የገለጹት።
የወልዲያ ቆይታችን በጣም ችግር ነበር። በተለይ መንግስት ሰራተኛው የዕለት ቤተሰብ ያለው የዕለት ጉርስ እንትን የሚል በጣም ችግር ነበር። የውሃ ችግር አለ፣ የወፍጮ ችግር አለ። ያን እንግዲህ ለመቋቋም ህዝቡ ጠዋት ወረፋ ለያዝ ምንጭ ሄዶ ለመቅዳት ብዙ ይሰቃያል። ሌሊት በ9 ሰዓት ሁሉ ሄደው ወረፋ የሚይዟሉ። በ9 ሄደው እስከ ቀኑ 8 ሰዓት ድረስ ይቆያል። ያው ውለው ነው ለአንድ ጀሪካን የሚመጡት። ያው ባህያም የሚሸጣለ ባህያ ውሃ እየመጣ አንድ ጀሪካን 20 ብር 30 ብርም የሚሸጠ ነበር።
በተለይ የውሃ አቅርቦትና የወፍጮ አገልግሎት አለመኖር ህይወትን እንዳከበደባቸው ጠቁመዋል። በነዳጅ በሚሰሩ ወፍጮ ቤቶች 10 ኪሎ ጥሬ እህል ለማስፈጨት ከ100 ብር በላይ ያወጡ እንደነበር በማስታወስ መክፈል የማይችሉት ግን በተለይ ወልዲያንና አካባቢውን ማህበረሰብ በማስተባበር ሰብአዊ ጉዳቱ የከፋ ደረጃ እንዳይደርስ በማድረግ የላቀ ሚና ተጫውተዋል በሚባሉት የሰሜንና ደቡብ ወሎ እንዲሁም የኦሮሞ ብሔረሰብ ዞን አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ኤርሚያስ ምልጃ በነጻ እንዲያስፈጩ መደረጉን አስታውሰዋል። ቀስ በቀስ የውሃ አቅርቦቱ መሻሻል ቢያሳይም ግብይት ማድረግ ሌላው ፈታኝ ጉዳይ እንደነበር ይናገራሉ አስተያየት ሰጪዋ።
ገበያ ግን በጣም ችግር ነው ለመውጣት ገንዘብ ምናምን ስለሚዘርፉ።
ማን ነው የሚዘርፈው?
እነሱ ጁንታዎቹ ማለት ነው። ገበያ ሲሄድ ፖርታ ይፈተሻል፣ የሴቱም ወንዱን ኪሱ ይፈተሻል። ያው እንደ አጋጣሚ አንዳንድ ሰው ካልሆነ በስተቀር ብር ይዞ መሄድ በጣም ሰቀቀን።
ከዚህ በተጨማሪ የጤና ተቋማቱ በህወሓት ኃይሎች በመዘረፋቸው ምክንያት በነፍሰ ጡር እናቶችና መድኃኒት በሚወስዱ ህሙማን ላይ እስከ ሞት የዘለቀ ጉዳት ደርሷል ብለዋል።
በሆስፒታል ደረጃ ብትሄድ በጤና መድኃኒት ቤቱ ሁሉ ተዘርፏል። ሆስፒታሉ አልጋ ሁሉ ተዘርፏል። ጭነውታል። አሁን በሽተኛ ብዙ ወላዶች ሙተዋል። አሁን በእኛ ቀበሌ እንኳ በእኔ መንደር ልበለው 3 ሰው ነፍሰ ጡሮች ሙተዋል። ሪፈር የሚባሉት ወደ አላማጣ ነው። አላማጣ ለመሄድ ብዙ ገንዘብ ያስፈልጋል። መሄድ አይችሉም፣ ይሞታል። እንደገና በግፊት አሁን መድኃኒት እንትን ቢሉም ሐኪም ቢገኝም መድኃኒት አይገኝም፣ መመርመሪያ አይገኝም። አሁን ሰፈርም እንደዚህ የሞቱ ሰዎች አሉ እና በጣም አሳዛኝ የከፋ ጊዜ ነው።
አክስታቸውን ለመጠየቅ ወደ ሰሜን ወሎ አሳንቃ ከተማ አቅንተው የነበሩ የ14ና የ16 ዓመት እድሜ ያላቸው 2 እህትማማቾች ህወሓት አካባቢውን መቆጣጠሩን ተከትሎ ለ5 ወራት ደሴ ከሚገኙት ወላጆቻቸው ተለይተው በስጋት ለመቆየት ተገደው እንደነበር ይናገራሉ።
ወልዲያ ላይ በጣም ከባድ ነበረ። በጣም ነበር የሚዘገን ነው። ዶክተሮቹ ሚሊየነር ምናምን የሆኑት ሰዎች እንደ አጋጣሚ ባንክ ስለተዘጋባቸው ብር ሳያወጡ እየተራቡ በየመንገዱ እየለመኑ እንደሚኖሩ በቃ ረሃቡ በጣም እንደሚያስጠላ ሰው ሁሉ እዛ ወልዲያ እንደተራበ ነበረ። ጎቶቻችንም እዛ ስለነበሩ ይነግሩናል ያለውን ሁኔታ እና በጣም ነበር የምናለቅሰው።
በሰሜን ወሎ ተከስቶ ነበር ያሉት የሰላም እጦትና የኑሮ ፈተና ከቤተሰብ ናፍቆት ጋር ተደማምሮ እህትማማቾቹን የህሊና ጭንቀት ውስጥ አስገብቷቸው እንደነበር ገልጸዋል።
ናፍቆቱ በጣም ከባድ ነበር። ደህንነታችንን ምናምን አለማወቃቸው በጣም ይከብደናል ለኛ ማለት ነው። በቃ ምንም ማድረግ ስላልቻለን ሁሉ በጣም ነበር ያዘን ነው።
ስለማናገኛቸው በጣም ናፍቀን ነበር ሁላችንም፣ ግን ምንም አማራጭ ስላልነበረ ምንም ማድረግ አልቻልንም ነበር።
የሰሜንና ደቡብ ወሎ እንዲሁም የኦሮሞ ብሔረሰብ ዞን አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ኤርሚያስ ከሀገር ውስጥ መገናኛ ብዙሃን ጋር በነበራቸው ቆይታ የህወሓት ኃይሎች በቆዩባቸው 5 ወራት ያሳለፏቸውንና አስከፊ ያሏቸውን ፈተናዎች ተናግረው ነበር።
መብራት የለም፣ እንጨት የለም፣ ክሰል የለም፣ እህል የለም፣ መድኃኒትም የለም። ይህም ሳያገኝ ነው ህዝቡ እንዲሁ ሲቸገር የቆየው እንዲሁ መግለጽ ያቅተኛል። በዚህ መካከል ሰዎች ርቧቸው ምን ይሉኝ እንደነበረ መፍትሄ የሚያገኙ እየመሰላቸው እንድረዳቸው ሲጨነቁ አባ ፊቴ ነውማ የሚሉኝ እናቶች በጣም ብዙ ናቸው። ወልደው ብቻቸውን ተኝተው ወረቀት ጽፈው መውለዱን በሰላም ወልጃለሁ፣ በቤቴ ምንም አይነት የምግብ ማዕዛ የለም ብላ ምትጽፍ አራስ ምትልክ አራስ ነበረች።
የወልዲያ ከተማ ነዋሪው አስተያየት ሰጭ በበኩላቸው በእርዳታ ለመኖር ምክንያት ሰዎች ለልመና መውጣታቸውን ተናግረዋል።
ምንም እርዳታ የለም። ምዝገባ ተባለ ተመዘገበ። በእርግጥ ህዝቡ ተመዝግቦ ነበር። እስካሁን ድረስ ያየነው ነገር የለም። ይገርመሃል፣ በጣም ህዝቡ በራ ህጻናት ሁሉ እናቶቻችን ሂዱ ለምኑ ብለውና ሊላሉ በየሰፈሩ ይመጣሉ። ነፍሰ ጥሮች ያሳዝመሃል፣ ልመና ይወጣሉ። ምንም እርዳታ የሚባል የለም። ያው ወደ ትግራይ ይሄዳል እንጂ እኛ ጋር ምንም እርዳታ የለም።
አቡነ ኤርሚያስ ለሀገር ውስጥ መገናኛ ብዙሀን በሰጡት አስተያየት የህወሀት ኃይሎች ሰሜን ወሎን ተቆጣጥረው በቆይባቸው 5 ወራት ከዓለም አቀፉ ማህበረሰብ ያገኙት እርዳታ አለመኖሩን አስታውሰዋል።
5 ወር ዓለም አቀፍ የእርዳታ ድርጅቶች ብቅ አላሉም። የሀገር ወገን የሚደርስበት መንገድ የለውም፣ አጥር ነው። ከየትኛውም አቅጣጫ እርዳታ የለም እና እንዲህ የሚያንገላታ ጊዜ ነው ያሳለፍነው።
አቡነ ኤርሚያስ የጠፋ የሚመስለን ኢትዮጵያዊ መረዳዳት አለመጥፋቱን የሚያረጋግጥ መተባበር ባለፉት 5 ወራት በወልዲያና አካባቢዋ ማህበረሰብ ዘንድ መንጸባረቁን ጠቅሰዋል።
እንደው ይመስለናል እንጂ በእውነት ኢትዮጵያውያን ባህል አልጠፋም። ለካ የኢትዮጵያዊ የመረዳዳት ባህል አለ። በዚያ ጭንቅ ሰዓት ተካፍለን እንሙት በሚል እንደው አሁን በእጅ ይችን ታክል ዱቄት መታ ምን ትሆናለች? ያለኝን ማምጣት ስላለብኝ ነው ስላዘዝከኝ ይኸው ነው ቤቴ ያለው ብላ በእጇ እንዲቻለ ዱቄት አምጥታ የምትሰጠኝ ሴት ነበረች። ያን ያለምንም የሃይማኖት ልዩነት አከፋፍለናል።
ዓለም አቀፉ ማህበረሰብ ተረጂዎችን በኩል አይን አለማየቱንና ሰሜን ወሎ ለ5 ወራት ለከፋ ሰብአዊ ጉዳት ሲዳረግ የውጭ መንግስታት በዝምታ ማለፋቸው የሚያሳዝን ነው ሲሉ በህወሓት ቆይታ ጉዳት ደርሶብናል የሚሉ የከተማዋ ነዋሪ በቅሬታ አውስተዋል።
በጣም ሰው ተሰምቶታል። በጣም እምልህ ሌላው እየተረዳ የእኛ የማይረዳበት ምክንያት ምንድን ነው? እነሱ እየተሰጡ እንዴት ለኛ አይሰጠንም? 5 ወር ሙሉ እንደዚህ ደሞዝ የለም። እንደገና በገበያ ሁሉም ነገር ውድ ነው፣ ለምን አይሰጠንም ብሎ ሰው በጣም ነው የተሰማው። ይገርመሃል። በጣም
የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ኮሚሽን የህዝብ ግንኙነት ኃላፊ እያሱ መስፍን በበኩላቸው የሰሜን ወሎ አካባቢ ነዋሪዎች በዓለም አቀፉ ማህበረሰብም ሆነ ተራድኦ ድርጅቶች ላይ ያነሱት ቅሬታዎች እውነትነት አላቸው ይላሉ።
ማህበረሰቡ ያነሳው ቅሬታ ትክክለኛና በተግባር የታየ በአንድ ሀገር ውስጥ ሰው ለሆነ ሁሉ ምግብ የማግኘት ጉዳይ ቅድመ ሁኔታ ሊቀመጥለት የሚችል ጉዳይ አይደለም። ነገር ግን በአሸባሪ ህወሓት ቡድን በግፍ ወረራ የአማራና የአፋር አካባቢዎች ተወረው ነበር። አንዱ ከተወረሩት አካባቢዎች የሰሜን ወሎ ነው። እነዚህ የሰሜን ወሎ ነዋሪዎች ከ5 ወር በላይ በአሸባሪ ህወሓት ቡድን ተይዘው የቆዩ ናቸው። በዚህ ጊዜ ምግብና መድኃኒት በማጣት ምክንያት ከፍተኛ ወገኖቻችን ለከፋ ረሃብ ተዳርገዋል፣ ሞትም ተከስቷል። ስለዚህ ትግራይ አካባቢ ከ1400 በላይ መኪና ድጋፍ ይዞ እንደገባ ታይቷል። በዩኤስአይድም ሆነ በሌሎች ኢንተርናሽናል ኤንጂኦዎች ማለት ነው። በዚህ አካባቢ ግን የምግብና የመሳሰሉ የመድኃኒት ድጋፎችን ይዘው እንዲገቡ የክልሉ መንግስት ጥሪ አቅርቦ ነበር። የፌዴራል መንግስት ጥሪ አቅርቦ ነበር።
ጥሪውን በጸጥታና በትራንስፖርት አቅርቦት ሰበብ ወደ ተግባር መለወጥ አልቻሉም ያሉት አቶ እያሱ፣ ይህም የሰሜን ወሎን ብቻ ሳይሆን የአማራ ክልልን መንግስት ያሳዘነ ሆኖ አልፏል ብለዋል። አሁንም በምክንያትነት ያነሱት የጸጥታ ችግር ተቀርፎ አካባቢው ከህወሓት ነጻ በመሆኑ ቆመንለታል የሚሉት ሰብአዊ ዓላማ በተግባር በመለወጥ ጉዳት ለደረሰባቸው የህብረተሰብ ክፍሎች ድጋፍ እንዲያደርጉ ጥሪ አስተላልፈዋል። ዓለም አቀፉ ተራድኦ ማህበራት ሁሉንም የህብረተሰብ ክፍል በእኩልነት እንደሚደግፉ በተደጋጋሚ ሲገልጹ መቆየታቸው ይታወሳል። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ ቢለኔ ስዩም ትናንት በሰጡት ጋዜጣዊ መግለጫ ከህወሓት ኃይሎች ነጻ በወጡ የአማራ ክልል ዞኖች ለሚገኙ የህብረተሰብ ክፍሎች መንግስት ከ63 ሺህ ኩንታል በላይ የምግብ እህል ማከፋፈሉን ገልጸዋል ነበር። ለአሜሪካ ድምፅ ሬዲዮ መስፍን አራጌ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ስርጭት ነው በማዳመጥ ላይ የምትገኙት። ወደ ተከታዩ ዘገባችን እንውሰዳችሁ። ትግራይ ውስጥ ተላላፊ ባልሆኑ በሽታዎች ታመው በሕክምና ተቋማት ውስጥ ክትትል ይደረግላቸው የነበሩ ከ50 ሺህ በላይ ህሙማን በመድኃኒትና በሕክምና ጦት ምክንያት ህይወታቸው ለአደጋ መጋለጡን የክልሉ ጤና ቢሮ ምክትል ኃላፊ እንደሆኑ የተነገረው ዶክተር ጸጋይ በርዩ ለቪኦኤ ገልጸዋል። በነገራችን ላይ ፌዴራሉ መንግስት የትግራይ ክልላዊ መንግስት ተበትኗል፣ ህገ ወጥ ነው ሲል ካወጀ ወዲህ አሁን ትግራይን እያስተዳደረ ላለው ኃይልም ሆነ ለቢሮዎቹና ለተቋማቱ እውቅና አይሰጥም። በተለይ ባለፉት 6 ወራት ውስጥ ወደ ክልሉ የገባ ምንም መድኃኒትና የህክምና መሳሪያ እንደሌለ፣ በዚህም ምክንያት ታማሚዎችም ተገቢውን የጤና አገልግሎት እንደማያገኙ ዶክተር ጸጋይ ተናግረዋል። ሙልጌታ ጽባህ ከመቀሌ ተጨማሪ አለው።
ዶክተር ጸጋይ በርሁ ለአሜሪካ ድምጽ በሰጡት ማብራሪያ በየሶስት ወራት ወደ ክልሉ መድኃኒትና የህክምና መሳሪያዎች ይገቡ ነበር ብለው፣ ጦርነቱ ከተጀመረ በተለይ ደግሞ ካለፈው ሰኔ ወር ጀምሮ ግን የገባ መድኃኒት የለም ብለዋል። በዚህም ደግሞ በትግራይ ተላላፊ ባልሆኑ በሽታዎች ማለትም የስኳር፣ ኩላሊት፣ ካንሰር፣ የልብና ደም ግፊት ታካሚዎች በአሁን ጊዜ አገልግሎት እያገኙ አይደለም በማለት ገልጸዋል። በእነዚህ በሽታዎች ታመው ወደ ጤና ተቋማት ተመዝግበው ክትትል ይደረግላቸው የነበረም ከ50 ሺህ በላይ ሰዎችም ሞታቸው እየጠበቁ ነው ብለዋል።
እዚያቶም ኣብቲ ናይ ሰላም ጊዜ ቅድመ ሓደ ዓመት ጽቡቕ ዝበሃል ክትትል ኣብ ጥዕና ትካላት ናገበሩ ገሊኦም ናድሓኑ ገሊኦም ከዓ እቲ ጉስቁልና እውን ብዓብዪ ደረጃ ናቐነሰ እዩ ነይሩ።
እነዚህ በሰላሙ ጊዜ ከአንድ ዓመት በፊት መልካም የሚባል ክትትል በጤና ተቋማት እያደረጉ አንዳንዶች እየዳኑ ሌሎችም ስቃያቸው በትልቅ ደረጃ እየቀነሰ ነበር። በአሁኑ ጊዜ ግን ሙሉ በሙሉ የትግራይ መንገዶች በመዘጋቱና ትግራይ በመከበቧ የሚያስፈልግ መድኃኒት፣ የህክምና መሳሪያ ማግኘት ባለመቻሉ የህክምና አገልግሎት መስጠት አልተቻለም። ስለዚህ ተላላፊ ባልሆኑ በሽታዎች የተጠቃ የህብረተሰብ ክፍላችን ትልቅ አደጋ ውስጥ ይገኛል፣ ወይም ደግሞ እጣው ሞት ሆኗል ነው ያሉት። አገልግሎቱ እያገኙ ከነበሩ ሰዎች በተጨማሪ ወደ ህክምና ተቋማት ሄደው ያልተመዘገቡ በእነዚህ በሽታ የተጠቁ ቁጥራቸው ብዙ የሆነ ሰዎች አሉ ብለዋል ዶክተር ጸጋይ። በመቀለ ከተማ የሚገኝ አይደር ሪፈራል ሆስፒታል በአሁኑ ጊዜ ስራ መስራት በማይችልበት ደረጃ ደርሷል ያሉት ምክትል ኃላፊው
ኩላሊት ህማም ድህረ ወሲድና ኮይና ዲያሊሲስ ዝስርሐሎም ናይ ኩላሊት ህዝቦ ዝስርሐሎም ኣብ አይደር ጥራሕ ዝወሃብ ነር ትግልጋሎት ብምክንያት እፅዋን ከበባን
የኩላሊት በሽታ ወስደን ካይን የኩላሊት እጥበት ወይም ደግሞ ዲያሊሲስ የሚሰራላቸው ሰዎች በአይደር ሆስፒታል ብቻ ነው አገልግሎቱ በክልሉ ይሰጥ የነበረው። በከበባው ምክንያት ታካሚዎች አገልግሎቱ እያገኙ አይደለም። ምክንያቱም አቅርቦት ከሌለ የኩላሊት እጥበት ማካሄድ አይቻልም። በዚህ ምክንያት ለብዙ ዓመታት አገልግሎቱ እያገኙ ህይወታቸውን ማዳንና ማስቀጠል ይችሉ የነበሩ ታካሚዎች አይናችን እያየ ህይወታቸው እያለፈ ነው። የቅርብ ጊዜ መረጃ ለማየት 30 የሚሆኑ የኩላሊት እጥበት ያገኙ የነበሩ ታካሚዎች አገልግሎት ማግኘት ባለመቻላቸው እያየናቸው ሞተዋል። ሌላው ስለ ካንሰር በሽታ ለማንሳት ለበሽታው መድኃኒት በቀላሉ የሚገኝ አይደለም። እንኳን በዚህ ሁሉም መንገዶች ተዘግተው በከበባ ውስጥ ሆነን በሰላም ጊዜም በቀላሉ በገበያ የማይገኝ ነው። አሁን ደግሞ ባለው ሁኔታ ምንም የለም። በተለይ ባለፉት 6 ወራት የገባ መድኃኒት የለም ነው ያሉት። ከለጋሽ ተቋማት የሚላክ መድኃኒትና የህክምና መሳሪያም ወደ ትግራይ እንዳይገባ እየተስተጓጎለ ነው ሲሉ ተናግረዋል።
ተሐደ መንገድ ዝነበረ ምናልባት በቶም ግብርት ሰናይ ጌርና ዝተወሰነ መድኃኒት ንምዛይ ነይሩት ሓሳብ ካብ ውጥን ሒዝና ጀሚርና ዝነበርና ግን ያው ተጸላኢ ብጣዕሚ ኢንቴንሽናሊ ኮነ ኢሉ ኣብ ትግራይ ጆኖሳይት ክፍጽም።
ሌላው መንገድ የነበረው በምግባረ ሰናይ ተቋማት በኩል የተወሰነ መድኃኒት ማምጣት ነበር እንደ እቅድ ይዘነው የነበረም። ሆኖም ጠላት ሆን ብሎ የትግራይን ዘር ለማጥፋት መንገዶች ሁሉ ዘግቷል። በለጋሾች መድኃኒት ለማስገባት የተደረገው ሙከራም ተቋርጧል። ስለዚህ የሚገኙ መድኃኒቶች ለታካሚዎቻችን እየሰጠን እያከምን ቆይተናል። አሁን ግን መድኃኒት ስለሌለ እጣቸው ሞት ነው። እኛም መድኃኒት ስለሌለ ከዚህ በላይ ለማገዝ ያስቸግረናል። ስለዚህ እያየናቸው ነው እየሞቱት ያሉት። ስለዚህም በአሁኑ ጊዜ በትግራይ መድኃኒትና የህክምና መሳሪያ አቅርቦት ባለመኖሩ ህብረተሰቡ አደጋ ውስጥ ነው የገባው ነው ያሉት። በትግራይ አብዛኛው የጤና ተቋማት መውደማቸውና በአሁኑ ጊዜ ባለው የመንገዶች መዘጋት ወደ ክልሉ የህክምና መሳሪያዎችና መድኃኒትም እየገባ አይደለም ያሉት የትግራይ ክልል ጤና ቢሮ ምክትል ኃላፊ ዶክተር ጸጋይ በአሁኑ ጊዜ ታካሚዎች አገልግሎት እያገኙ አይደለም ብለዋል። ለአሜሪካ ድምጽ ሙልጌታ ጽባሃም መቀለም።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ አሁን ደግሞ ከመቀሌ ወደ ደሴ ነው ሰዳችሁ። የህወሓት ኃይሎች ከፍተኛ ውድመት አደረሱበት የተባለው የደሴ አጠቃላይ ስፔሻላይዝድ ሆስፒታል ቀለል ያሉ የሕክምና አገልግሎቶችን መስጠት ጀምሯል። የ80 ዓመታት እድሜ ያለው ሆስፒታሉ አሁን ላይ ምንም የራሱ የሆኑ የሕክምና ቁሳቁሶች እንደሌሉት የገለጹት የሆስፒታሉ ስራ አስኪያጅ ዶክተር ሃይማኖት አየለ ቀለል ያሉ አገልግሎቶችን መስጠት የተጀመረው በሐኪሞች ልምድና ከቅዱስ ጳውሎስ ሆስፒታል ጋር በመተጋገዝ መሆኑን ተናግረዋል። ምንም እንኳን የህወሓት ኃይሎች ንጹሃንንና የሲቪል ተቋማትን ኢላማ አድርገዋል በሚል የሚቀርቡበትን ክሶች ሲያስተባብል ቢቆይም የአማጺው ኃይሎች በአማራ ክልል በቆዩባቸው አካባቢዎች 40 ሆስፒታሎችንና 453 ጤና ጣቢያዎችን ጨምሮ በርካታ የጤና ተቋማትን ማውደማቸውና ዘረፋ መፈጸማቸውን የአማራ ክልል ጤና ቢሮ ምክትል ኃላፊ አብዱል ከሪም መንግስቱ ገልጸዋል። ወደ ስፍራው ተንቀሳቅሶ ዘገባውን ያጠናቀረው ኬኔዲ አባተ ነው፣ እንደሚከተለው ይቀርባል።
የህወሓት ኃይሎች በደሴ ከተማ በቆዩባቸው ጊዜያት ከፍተኛ ጉዳት ከደረሰባቸው ማህበራዊ አገልግሎት ሰጪ ተቋማት መካከል የ80 ዓመታት እድሜ ያለው አንጋፋው የደሴ አጠቃላይ ስፔሻላይዝድ ሆስፒታል ይጠቀሳል። ከአማራ፣ ከአፋርና ከትግራይ አጎራባች ክልሎች ከ10 ሚሊዮን በላይ ህዝብ ይገለገልበት የነበረው ሆስፒታሉ አሁን ላይ የአገልግሎት አቅሙ ተገድቧል። ደሴን ተቆጣጥረው የነበሩት የህወሓት ኃይሎች ከተማዋን ለቀው ሲወጡ ንብረቶቹ ተዘርፈውና ወድመው እንዳልነበረ እንዳገኙት የሆስፒታሉ ስራ አስኪያጅ ዶክተር ሃይማኖት አየለ ይገልጻሉ።
እንግዲህ ከአርባ ቀን በኋላ ነው ተመልሰን የመጣ ነው። ተመልሰን ስንመጣ ግን ያየነው እጅግ ልብ የሚሰብር ነበረ። ለህብረተሰቡም ያው ግቢው አሁን እንደምታየው አይደለም። ሳምንት ሮብለት ነው የገባ ነው። በጣም ከቆሻሻው ጀምሮ በተለይ ወሳኝ ቦታዎች ላይ የኦክሲጅን ማምረቻው ማሽኑ ሙሉውን ፕላንቱ ተነቅሎ የተወሰደበት የላብራቶሪ ናሙና መመርመሪያውን ቤተ ሙከራው ሙሉ የወደሙበት የጽኑ ህክምና ክፍሎች ሙሉ አቅማችንን ከነ ማሽኖቹ ያጣንበት ነው። የመድኃኒት ስቶሮቻችን እነዚህ በጣም ትልልቅና የተደራጁ ሁሉ ሙሉ ነበሩ። በርካታ ሚሊዮኖችን የሚያወጡ የህክምና መሳሪያ መድኃኒቶች ሁሉንም ሶስቱም ትልልቅ መጋዘኖቻችን ባዶ ሆኖ የጠበቁብን ካንሰርን መሰልና ሌሎች ምርመራ የሚካሄድባቸው እነሱ ሙሉ ለሙሉ ወድመው ያገኘንበት ነው።
በወሊድ አገልግሎት ብቻ እንኳን በወር ከ800 በላይ እናቶችን ያዋልድ የነበረው ሆስፒታሉ የህወሓት ኃይሎች ወደ ከተማዋ መግባታቸውን ተከትሎ ስራ ከማቆሙ በፊትም ለማዋለድ ቀጠሮ ያስያዛቸው እናቶች እንደነበሩ የሚያስታውሱት ዶክተር ሃይማኖት ሆስፒታሉ ወደ ኋላ ተመልሷል ይላሉ። ስመጥሩ ሆስፒታል አሁን ላይ ከህንጻው ውጭ የራሴ የሚለው ምንም እንደሌለውም ይናገራሉ።
ከመዘረፍን ባሻገር በዛ ሰዓት ህክምና ተቋም በማጣት ደግሞ ቤቱ ይቁጠረው ያንን ወደፊት በዳሰሳ ጥናት ቢታይ ጥሩ ነው የምንለው። ስንት እናቶች ስንት ህጻናት እንዳጣንም ወላድ ራሱ በቀጠሮ ሰኞ የቀጠርናቸው ቅዳሜ የቀጠርናቸው ሁሉ ባሉበት ነው ድንገት ደሴ በዛ መልኩ የተያዘችውና ያን ቤቱ ይቁጠረው። ግን ተቋሙ ከ80 ዓመት ታሪክ ወደኋላ 80 ዓመት የተመለሰ ነው። አሁን ምንም የለንም። ስለዚህ አሁን ቸስቲቲዩብ ላይ የሚሆን ኦአር ለማስገባት ሲቪየር የሆነ ኢንቴንሲቭ ኬር ዩኒት ለመጀመር ኦክሲጅን መመረትም ቢያንስ እንደ ድሮ እንኳ አቅራቢያ ያሉ ጋራጆች ጋር እንደዚህ ኦክሲጅን መሙሊያዎች ጋር እንዳናረግ በጣም በርካታ የግል ተቋሞች ተጎድተውብናል እና በሚገርም ሁኔታ ለኦፕሬሽን ድንገተኛ ቢያጋጥመን አሁን የምንሰራበት አቅም የለንም።
በሆስፒታሉ ከፍተኛ ጉዳት ከደረሰባቸው ማዕከላት አንዱ ከሁለት ዓመታት በፊት በግማሽ ቢሊዮን ብር ወጪ የተገነባው የኦክሲጅን ማምረቻ ማዕከል ሲሆን በማዕከሉ ከነበሩ ሁለት የኦክሲጅን ማምረቻዎች አንዱን የህወሓት ኃይሎች በጥንቃቄ ፈተው እንደወሰዱትና አንዱን ደግሞ አገልግሎት እንዳይሰጥ አድርገው እንዳወደሙት የሆስፒታሉ ስራ አስኪያጅ ተናግረዋል። በሆስፒታሉ ላይ የደረሰውን ጉዳት ለመመልከት ወደ ሆስፒታሉ ባቀናንበት ወቅት ከመከላከያ ሰራዊት ታካሚዎች ውጭ ሌሎች ታካሚዎችን የማየት እድል ባይገጥመንም አሁን ላይ የሆስፒታሉ የህክምና ክፍሎች ተጸድተው ለሁሉም የህብረተሰብ ክፍሎች ውስን አገልግሎቶችን መስጠት ጀምሯል። ምንም እንኳን በሆስፒታሉ ኦክሲጅንን ጨምሮ ለህክምና ግብአት የሚውሉ አቅርቦቶች ባይኖሩም የድንገተኛ የማዋለድና ሌሎች ቀለል ያሉ የህክምና አገልግሎቶችን ሐኪሞች ባላቸው ልምድና ከአዲስ አበባው ቅዱስ ጳውሎስ ሆስፒታል ጋር በመተጋገዝ መጀመራቸውን ስራ አስኪያጇ ዶክተር ሃይማኖት አየለ ተናግረዋል።
ወላድን ሙሉውን መቀበል ጀምረናል ማለት እችላለሁኝ። ለምን ሌላ ጤና ጣቢያዎችም ወድመዋል። ጤና ጣቢያ ሄዱ አንላቸውም። እኛም ስናዋልድ በልምድ አዋላጅ መልኩ ሐኪም ላይ ሆነው የሚሆኑትን እንየው በሚል ነው እንጂ ተደራጅተን አይደለም። ግን ከእነሱ እኛ እንሻላለን። ቤቱ አለ ቢያንስ ያንን ተጠቅመን ማዋለጃው ላይ ወላዶችን መቀበል ጀምረናል። ከቅዱስ ጳውሎስ ሆስፒታል ደግሞ ከአዲስ አበባ ተርሸሪ ሆስፒታል ነው አጋዦች መተውልናል። ተከትለው አብረውን ነው የገቡት። የደም አይነት እንኳን ለይተን ደም የሚያስፈልገውን ሰው ደምን ለመስጠት የሚያስችል አቅም ስለሌለን ከግል ሆስፒታል የሲቪሲ የሚባል ማሽን አሁን ተውሰን አንጥተናል። ድንገተኛ ጀምረናል። የግብአት የመድኃኒት እጥረቶች ቶሎ ቶሎ ከተፈቱልን አሁን ከኤች አይ ቪ ጋር ያሉት ወገኖቻችን የስኳር የደም ግፊት የሚጥል የአእምሮ እነዛን ለመጀመር እየሰራን ያለ ነው። አሁን ያለው ከልምድና ከእውቀት ጋር ተያይዞ በቀላሉ የሚፈቱ የጤና ፕሮግራሞች በትንንሽ የሚጀመሩትን ግን አሁን ቅዱስ ጳውሎስ ጋር እየተጋገዝን ሞባይል ክሊኒክም ይዞልን መጥቷል። እነሱ ጋር እየተጋገዝን የጀመርናቸው ፕሮግራሞች እነዚህ ናቸው።
የህወሓት ኃይሎች ንጹሃን ሰዎችንና የሲቪል ተቋማትን ኢላማ አድርገዋል በሚል የሚቀርቡ ክሶችን ህወሓት በተደጋጋሚ አስተባብሏል። ይሁን እንጂ የህወሓት ኃይሎች በአማራ ክልል በቆዩባቸው አካባቢዎች 40 ሆስፒታሎችንና 453 ጤና ጣቢያዎችን ጨምሮ በርካታ የጤና ተቋማትን ማውደማቸውንና ዘረፋ መፈጸማቸውን የአማራ ክልል ጤና ቢሮ ምክትል ኃላፊ አብዱል ከሪም መንግስቱ ገልጸዋል።
አጠቃላይ ይሄ ወራሪ ኃይል የጤና ተቋማቶችን 40 ሆስፒታሎችን 453 ጤና ጣቢያዎች 1850 ጤና ኬላዎች አንድ ኦክሲጅን ፕላንቱን ያወደመበት በተመሳሳይም አንድ ጤና ሳይንስ ኮሌጅ አንድ ህብረተሰብ ጤና ኢንስቲትዩት እንዲሁም አራት ደም ባንኮችን እንደ ክልል ያወደመበት አግባብ ነው ያለው። ይሄ ወራሪ ኃይል የመጀመሪያው የሚችለውን ያክል የጫኑበት አግባብና ሁለተኛው ደግሞ ከዝርፊያ ባሻገር የቀሩ መድኃኒቶችንም የቀሩ የህክምና መሳሪያዎችን ፈርኒቸሮችንም ሆነ ሌሎች ቁሳቁሶችን በማበላሸት መልሰው ለማህበረሰቡ ጥቅም ላይ እንዳይውሉ ያደረገበት አግባብ ነው ያለው።
ከዚህ በተጨማሪ 466 የግል የጤና ተቋማትን መጎዳታቸውን የገለጹት አቶ አብዱል ከሪም የጤና ተቋማትን መልሶ ለማደራጀት በሚደረገው ጥረት የተለያዩ አካላት ድጋፍ እንዲያደርጉም ጥሪ አቅርበዋል።
በክልል አቅም ብቻችንን ሆስፒታሎቻችንንም ሆነ ሌሎች የጤና ተቋማትን ማደራጀት የምንችልበት ሁኔታዎች አይደለም የተፈጠረልን። ስለዚህ ለዚህ ደግሞ አጋር አካሎቻችንም ግብረሰናይ ድርጅቶቻችንም በውጭም በውስጥም ያሉ ባለሀብቶችም ዲያስፖራዎችም በተመሳሳይ ርብርብ አድርጎ ድጋፍ አድርጎ ይህንን ሰብአዊ ተቋም በአጭር ጊዜ የምናደራጅበትን መንገድ መፍጠር ይኖርብናል የሚል መልእክትም ጭምር ማስተላለፍ ፈልጋ ነው።
በአማራ ክልል በጤና ተቋማት ላይ የደረሱ ጉዳቶች በዝርዝር እየተጠኑ እንደሆነም ነው የክልሉ ጤና ቢሮ ምክትል ኃላፊ አቶ አብዱል ከሪም የገለጹት። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን እናመሰግናለን። አድማጮች፣ ኬኔዲ አባተ ወደ ስፍራው ተጉዞ ያጠናቀራቸውን ዘገባዎች በምስል ለመከታተል በዌብሳይታችን እንዲሁም ደግሞ በፌስቡክ ገጻችን ላይ ታገኟቸዋላችሁ። ወደ ተከታዩ ዘገባ እንወሰዳችሁ። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በከፍተኛ ሁኔታ የሚሰራጨው የኮቪድ-19 ዝርያ ኦሚክሮን መከሰትን ተከትሎ ወረርሽኙን ለመዋጋት 3 የተራዘሙ እቅዶችን ይፋ ያደረጉ ሲሆን በዚህም ህዝቡ እንዳይደናቀጥ በጥብቅ አሳስበዋል። ከዚህ በተጨማሪ በሚሊዮኖች ለሚቆጠሩና እስካሁንም ድረስ ክትባቱ ላልደረሳቸው አሜሪካውያንም ክትባቱን ይወስዱ ዘንድ ተማጽነዋል። የአኔታ ፓውልን ዘገባ የደንገረመው ታቀርበዋለች።
በትላንትናው ዕለት ፕሬዚዳንት ጆ ባይደን በከፍተኛ ሁኔታ እየተሰራጨ የመጣው ኦሚክሮን የተሰኘውን የኮቪድ-19 ዝርያ ለማሸነፍ 3 መሳሪያዎች አሉኝ ሲሉ ተናግረዋል። አስተዳደራቸውም ለሆስፒታሎች የሚያደርገውን ድጋፍ እንደሚጨምር እንዲሁም የክትባት አቅርቦትን ለማስፋፋትም ከግማሽ ቢሊዮን በላይ ነጻ መመርመሪያዎችን እንደሚያቀርብም አስታውቋል። ፕሬዚዳንቱ ሰዎች እንዳይደናገጡም አበረታተዋል።
ሙሉ ለሙሉ ክትባቱን ካልወሰዳችሁ በእርግጥም ስጋት ሊገባችሁ ይገባል። ለበሽታው በከፍተኛ ሁኔታ ተጋላጭ ናችሁ ማለት ነው። ከታመማችሁም ለቤተሰቦቻችሁና ለጓደኞቻችሁ በሽታን ታሰራጫላችሁ። ያልተከተቡ ሰዎች በበሽታው የመሞትና በጽኑ ህሙማን ክፍል የመግባት አደጋ ስጋት በከፍተኛ ሁኔታ ሊቀይሩት ይችላሉ። ባለፉት ብዙ ወራት ውስጥ በዚህ በሽታ ህይወታቸው ያለፉ ሁሉም ሰዎች ማለት ይቻላል ያልተከተቡ ናቸው። ከተከተቡት ብዙ ሚሊዮን አሜሪካውያን መካከል አንዱ ከሆኑና በተለይም 3ኛውን የማጠናከሪያ ክትባት ከወሰዱ እርሶ እምብዛም መጨነቅ የለብዎትም።
ፕሬዚዳንት ባይደን ታዲያ 40% የሚሆኑ አሜሪካውያን ባለመከተባቸው በአስተዳደራቸው ላይ ስለደቀነው ፈተናና እነሱን እንዲከተቡ ለማበረታታት ያለውን ሁኔታም አልደበቁም።
ልብ ይበሉ፣ ያልተከተቡ ሰዎች ለራሳቸው ምርጫ ኃላፊነት ይወስዳሉ። እነዚህ ምርጫዎች በኬብል ቴሌቪዥኖችና በማህበራዊ ሚዲያዎች ላይ በሚሰራጩ ሐሰተኛ ዜናዎች ምክንያት የተጋጋሉ ናቸው። እነዚህ ኩባንያዎችና ሰዎች የራሳቸውን ደንበኞች ህይወት ሊቀጥፉ የሚችሉ ሐሰተኛ ዜናዎችን በማራገብ ገንዘብ እየሰሩ መሆኑን ታውቃላችሁ። ይህ ስተትና ኢሞራላዊ ነው። ከነዚህ ሐሰተኛ ዜናዎች ገቢ የሚያገኙና የሚያራግቡ ወገኖችን አሁኑኑ ተውስል ጥሪ አቀርባለሁ።
ከሰሞኑ ያልተጠበቀ ክስተት የተፈጠረ ሲሆን የቀድሞው ፕሬዝዳንት ዶናልድ ትራምፕ ሶስተኛ ዙር ክትባቱን መውሰዳቸውን ይፋ አድርገዋል። ይህን ተከትሎም በተከታዮቻቸው ዘንድ ውግዘት ደርሶባቸዋል። ባይደን ታዲያ ይህን በተመለከተ እንዲህ ብለዋል።
እኔና እሱ አንድ የምንስማማበት ነገር ቢኖር ሶስተኛው ዙር ክትባት ነው። ይህን ክትባት የወሰዱ ሰዎች በደንብ የተጠበቁ ናቸው። ስለዚህ እነሱን ተቀላቀሉ፣ እኛን ተቀላቀሉን።
ባለም ዙሪያ ብዙዎች ምንም ክትባት ባላገኙበት ሁኔታ ሰዎች ሶስተኛ ዙር ክትባት እንዲወስዱ የሚደረገውን ቅስቀሳን ብዙዎች ይተቻሉ። በትላንትናው ዕለት ዋን ካምፔን የተሰኘው የጤና ፖሊሲ ቀስቃሽ ተቋም በዚህ ሊገባደድ የቀናት እድሜ በቀረው ዓመት ማብቂያ ላይ ከዓለም ሕዝብ ውስጥ 40% የምናስከትብበት ምንም አይነት መንገድ የለም ያሉ ሲሆን፣ በተለይም አነስተኛ ገቢ ያላቸው ሀገራት ክትባት አግኝተው ከበለጸጉት ሀገራት እኩል ለመሆን 10 ዓመታትን ይፈጃሉ ብለዋል። የዋን ካምፔን አስተዳደር ቶም ሃርት
ወረርሽኙን በዓለም አቀፍ ደረጃ እያሸነፍ ነው አይደለም። ለዚህ ደግሞ ኦሚክሮን ማረጋገጫ ነው። ደልታም የመጀመሪያውም የኮቪድ ቫይረስ ይህንኑ አረጋግጦልን ነበር። የዓለም አቀፍ አመራር ችግር በአገራት መካከል የተቀናጀ አመራር አለመኖርና በመሪዎች ዘንድ ያለው እኔ ልቅደም አመለካከት ባለፉት ጥቂት ዓመታት የታየ ሲሆን፣ ይህም ወረርሽኙ የሰዎችን ህይወት እየቀማ ይቆያል ማለት ነው። ምን መደረግ እንዳለበት ግልጽ ነው። ብሔራዊ የሆነ ስልት ብቻ ነው የሚያስፈልገው።
ታቾች ታዲያ የበለጸጉት ሀገራት ክትባት እያከማቹ ነው ሲሉ ይወቅሳሉ። ማክሰኞ ዕለት ፕሬዚዳንት ባይደን ዩናይትድ ስቴትስ የመተንፈሻ ማገዣ መሳሪያዎችን፣ ቬንቲሌተሮችንና ሌሎች አጋዥ መሳሪያዎችን ማጠራቀሟን በተመለከተ የተከላከሉ ሲሆን ለሆስፒታሎች አስፈላጊ ናቸው ብለዋል። በዚህ ሳምንትም አሜሪካውያን የቫይረሱ ስርጭት ስጋት ላይ ያተኮሩ ሲሆን፣ ይህን ተከትሎም ባይደን ዜጎቻቸውን ሊያጽናኑ ጥረዋል።
ሁላችንም ይሄ ነገር እንዲያበቃ እንፈልጋለን። ነገር ግን አሁንም እሱ ውስጥ ነን። ይህን የምለው ከልቤ ነው። እንደ ተሰለቻቻችሁም አውቃለሁ። ይሄ ወሳኝ ወቅት ነው። ከበፊቱ የበለጡ መሳሪያዎች አሉን። ዝግጁ ነን። እናልፈዋለን።
የዜናና የትንታኔ መጽሔት የሚስተናገድበት ክፍለ ጊዜ ተጠናቀቀ። ያደመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭትን ነው። ወደ ሁለተኛው አጋማሽ የመጀመሪያ ዘገባ እናልፋለን። ዴሞክራሲ በተግባር የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ወደ ስልጣን ሲመጡ አሜሪካ ተመልሳለች የሚል መልእክት አስተላልፎ የነበረ ሲሆን ወታደራዊ ኃይልን እንደ መሳሪያ ይጠቀም የነበረው የዩናይትድ ስቴትስ የውጭ ጉዳይ ፖሊሲም በዲፕሎማሲ እንደሚተካ ቃል ገብተው ነበር። የዋይት ሀውስ ዘጋቢያችን ፓትሲ ውዳስኳራ ይህንንና ፕሬዚዳንቱ ላለፈው አንድ አመት የተከተሉትን የውጭ ፖሊሲያቸውን የሚዳስስ ዘገባ ልካልናለች። ስመኝሽ ቆየ ታቀርበዋለች።
ያለፈው አንድ አመት ለዩናይትድ ስቴትስ የውጭ ጉዳይ ፖሊሲ በብዙ ሁነቶች የተሞላ ነበር። በነሐሴ ወር ላይ ዩናይትድ ስቴትስ አፍጋኒስታንን ለቃ ያወጣችበት የተመሰቃቀለ ሂደት የፕሬዝዳንት ጆ ባይደን የመጀመሪያ የስልጣን አመት በብዙዎች አይን እንደ ትልቅ ውድቀት እንዲታይ አድርጓል። ዊልሰን በተሰኘው ማዕከል ውስጥ የደቡብ እስያን ጉዳይ የሚከታተሉት ማይክል ኩገልማን ከአሜሪካ ድምጽ ጋር በስካይፕ በነበራቸው ቆይታ ዩናይትድ ስቴትስ አፍጋኒስታንን ለቃ የወጣችበት ስርዓት አልባ ሂደት በርካታ ቀውሶችን እንዳስከተለ ይገልጻሉ።
Terrorism has intensified and the Taliban takeover.
ሽብርተኝነት ተባብሷል። በዛ ላይ የታሊባን ስልጣን መቆጣጠር አፍጋኒስታንን ለማዕቀብ የዳረጋት ሲሆን ይህም ወደ ረሃብ የሚያመራ ከፍተኛ የሰብአዊ ቀውስ አስከትሏል። ለዚህ ሁኔታ ምክንያቱ ደግሞ የዩናይትድ ስቴትስ እጅግ ጥድፊያ የተሞላውና ውጥንቅጡ በወጣ አወጣጥ ነው።
የዩናይትድ ስቴትስ ከአፍጋኒስታን መውጣት የባይደን አስተዳደር በመካከለኛው ምስራቅ የነበረውን ወታደራዊ ጣልቃ ገብነት ለመቀነስ ያስቀመጠውን ግብ የተከተለ ነበር። ሆኖም በእስራኤልና በፍልስጤም መካከል ያለውን ውጥረት እንዲሁም እንደ አውሮፓውያን አቆጣጠር በ2015 ኢራን በኒውክሌር አጠቃቀሟ ዙሪያ ከዓለም ሀያላን አገራት ጋር ገብታው የነበረውንና ፕሬዚዳንት ትራምፕ በ2018 ጥለው የወጡበትን ስምምነት ጨምሮ ፈተናዎቹ እንዳሉ ቀጥለዋል። የቀድሞው የአሜሪካ ፕሬዝዳንት የዶናልድ ትራምፕን አስተዳደር ተክተው ስልጣን የተረከቡት ጆ ባይደን አሁንም መልእክታቸው አሜሪካ ተመልሳለች የሚል ነው።
We'll stand up for our allies and our friends and oppose attempts by stronger countries to dominate.
ከአጋሮቻችንና ጓደኞቻችን ጋር እንቆማለን። በጉልበት ግዛትን በመቀየር በኢኮኖሚ በማዳከም ብዝበዛ በማካሄድ ወይም ሐሰተኛ መረጃ በማሰራጨት ደካማ አገራት ላይ ጫና ለማሳደር የሚሞክሩ ጠንካራ መንግስታትን እንቃወማለን። ሆኖም በምንም አይነት መልኩ አዲስ ቀስቀዛ ጦርነት ወይም በቡድን የተከፋፈለ ዓለም አንፈልግም።
ባይደን ይህን ቢሉም እሳቸው የዲሞክራሲና የአምባገነን ስርዓት ትግል ሲሉ በሚጠሩት የመለያ መስመር ማስመራቸው ግን አልቀረም። በዚህ በያዝነው የተሐሳስ ወር ላይ ከመቶ በላይ የሚሆኑ ሀገራትን በድህረ ገጽ ላይ ለተዘጋጀ የዲሞክራሲ ስብሰባ ጋብዘው የነበረ ሲሆን የቻይናውን ፕሬዝዳንት ቺ ጂንፒንግንና በተለያዩ አጋጣሚዎች በድህረ ገጽ አማካኝነት አግኝተዋቸው የነበሩትን የራሽያ ፕሬዝዳንት ቭላድሚር ፑቲንን ግን በስብሰባው ላይ አልጋበዟቸውም። ይህም ያስተዳደራቸውን የውጭ ጉዳይ ፖሊሲ ቁልፍ መልእክት ያስተጋባ እንደነበር በዌልስሌይ ኮሌጅ የፖለቲካ ሳይንስ መምህር የሆኑት ስቴሲ ጋዳርድ ያስረዳሉ።
Global cooperation around complex issues like the environment and pandemics
እንደያየነበትና ወረርሽኝ በመሳሰሉ እጅግ ውስብስብ ጉዳዮች ዙሪያ የሚደረግ ዓለም አቀፍ ትብብር ከቻይና ከራሽያም ጋር መተባበርን ይጠይቃል። በሌላ በኩል ደግሞ ዩናይትድ ስቴትስ ዲሞክራሲያዊት ሀገር ናት፣ የምትተባበረውም ከዲሞክራሲያዊ ሀገር ብቻ ነው የሚል መርሆም ትከተላለች። በተጨማሪም ዩናይትድ ስቴትስ የአምባገነን ስርዓትን እንደ ዋና ፈተና ነው የምታየው።
በወታደራዊ አቋም የዩናይትድ ስቴትስ ዋና ተቀናቃኝ የሆነችውና በቀጠና ፖለቲካም ተጽዕኖ እያሳደረች ያለችው ቻይና የባይደን የውጭ ጉዳይ ፖሊሲ ቀዳሚ ትኩረት የሚሰጣት ሀገር ብትሆንም ሌላዋ ተቀናቃኝ ሀገር ራሽያ በአስር ሺዎች የሚቆጠሩ ወታደሮቿን ወደ ዩክሬን ድንበር በማስጠጋት ከጨዋታው ውጭ አለመሆኗን እያሳየች ነው። በስትራቴጂክና ዓለም አቀፍ ጥናቶች ማዕከል ሲኤስአይኤስ የአውሮፓና ራሽያን ጉዳዮች የሚከታተሉት አንድሪው ሎሰን በጉዳዩ ላይ ይህን ይላሉ።
Russia is not a solved problem. It's still a major actor that has interests that
are የራሽያ ጉዳይ መፍትሄ ያገኘ ችግር አይደለም። አሁንም ቢሆን ከዩናይትድ ስቴትስ እና ከአውሮፓ አገሮች ያፈነገጠ ፍላጎት ያላት ትልቅ ተዋናይ ናት። ስለዚህ በሳጥን ውስጥ አርገን የምንተው ጉዳይ አይደለም። የራሽያ ፌዴሬሽን ነገሮችን የመቀጠል ፍላጎት እንዳለው ለዩናይትድ ስቴትስ ለማስተዋወስ እየሞከረ ነው። ያ ደግሞ ችላ የሚባል ጉዳይ አይደለም።
ሌላው በባይደን አስተዳደር ያልተፈታው ጉዳይ የሰሜን ኮሪያ ጉዳይ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን የኒውክሌር መሳሪያ ግንባታቸውን ካላቆሙ በስተቀር የባይደን አስተዳደር ከሀገሪቱ ጋር ስምምነት ላይ ለመድረስ ፈቃደኛ አይደለም።
ወደ ተከታዩ ዘገባችን እንውሰዳችሁ። ሳምንታዊው የሮም ምሽት ኢትዮጵያውያን በአሜሪካ ዶክተርስ ፎር ኢትዮጵያ ሐኪሞች ለኢትዮጵያ የኢትዮጵያ ውስጥ ጦርነት በጤና አገልግሎት ላይ የፈጠረውን ፈተና ለመቅረፍ ያለመ አዲስ አውታር ነው። አውታሩ ኢትዮጵያ ውስጥና ከኢትዮጵያ ውጭ ያሉ የጤና ባለሙያዎች በቁሳቁስና በሙያ ለችግር የተዳረጉ ዜጎችን ይረዱ ዘንድ የመገናኛ መላ ሆኖ በማገልገል ላይ ይገኛል። የዚህ አውታር መስራች ከሆኑት መካከል አንዷ በህፃንነቷ ወደ ዩናይትድ ስቴትስ የመጣች በአሁኑ ጊዜ በኒውዮርክ ኮርኔል ሆስፒታል የቀዶ ጥገና ባለሙያ የሆነች በካንሰር ህመም ተመራማሪም ናት ዶክተር ምስክር አባተ ትባላለች። ሀብታሙ ስዩም ስለ አውታሩ የስካሁን እንቅስቃሴና ግብ በስልክ አነጋግሯታል።
ይሄን እንቅስቃሴ እኔ ከዶክተር ፍጹም ጥላሁን የኪድኒ ዶክተር ነው ከሱ ጋር አና ከሰናይት ቢጠው የጤና ወግ የሚሰሩ ከነሱ ጋር አብረን የጀመርነው ነው። አና ለህክምና ወርከርስ አንድነት የሚፈጥር አይነት ለመሆን ከዛ ደግሞ ሁሉም ሰው በጋራ እንዲሰራ የሚያደርግ ሙቭመንት ነው እና ለዛ ዌብሳይት ሰርተን ሁሉም በጋራ እንዲሰራ ተደጋጋሚ ነገር እንዳይኖር የሚያስፈልገው ኢንፎርሜሽን በቀላል እንዲገኝ ብለን በሶስት ኤሪያ ሜዲካል ሰፕላይ፣ የሆስፒታል እቃዎች፣ የብር ፈንድሬዝ የሚያደርግ ሰዎች እና ቮለንቲር የሚያደርጉ ሰዎችን አንድ ቦታ ሄደው እሱን ሁሉ እንዲያገኙ አንድ ፕላትፎርም በዌብሳይታችን ሰራል።
ምን ያክል ሰዎች ናቸው በዚህ እንቅስቃሴ ውስጥ የተካተቱት?
አሁን እኛ የጀመርነው ይህን እንቅስቃሴ አርብ ነው እና አርብ ለታ ከከፈት ነው በኋላ ከዶክተር ሊያ ታደሰ ሚኒስትሪ ጋር ሚቲንግ ነበረን እና ከዛ በኋላ ላንች አረግን ኦን ትዊተር፣ ኦን ፌስቡክ። ከዛ ብዙ ሰዎች ኦልሬዲ እየተጠቀሙ እየሞሉ ነው እና በዋናው በዌብሳይታችን ብዙ አይነት ስራ መስራት ይችላሉ። እቃ ዶኔት ማድረግ የሚፈልጉ they can sign up። ትራንስፖርትም ማድረግ የሚችሉ ሰዎች sign up ማድረግ ይችላሉ እና እነሱን ማገናኘት ነው እና ለትራንስፖርት ራሱ ብዙ ሰዎች sign up አድርገዋል። ትዊተር ላይም ብዙ ሰዎች sign up አድርገዋል እና በቃ ኢንፎርሜሽን በቀላል እንዲገኝ ሰው መርዳት የሚፈልግ ሰው የሚረዳውን እድል በቀላሉ እንዲያገኝ የጀመርነው ስራ ነው።
እነዚህ በልግስና የሚገኙ እቃዎች እንዲሁም ደግሞ በበጎ ፈቃደኝነት አገልግሎታቸውን ለመስጠት የሚፈልጉ ሰዎች በየትኛው የኢትዮጵያ አካባቢ ነው አገልግሎት እንዲሰጡ የምትፈልጉት?
አሁን የተለያዩ ግሩፖች ጋር ነው የምንሰራው። ለቮለንቲር የሚያደርጉ ሰዎች ይሄ ጌት ፋክት ኢቲ የሚባል ግሩፕ አለ። እነሱ አሁን ጎንደር ሆስፒታል ጋር የሆነ ግንኙነት አላቸው እና ቮለንቲሮች በእነሱ በኩል ሄደው ኦርጋናይዝ አድርገው እዛ እንዲሄዱ እያዘጋጁ ነው። ከዛ በኋላ ደግሞ ኢትዮጵያን ሜዲካል አሶሲዬሽን እና ሚኒስትሪ ኦፍ ሄልት ለቮለንቲር የሚጠይቅ ፎርም አለ እና እሱ ወደዛም እየወሰድናቸው ነው። ከዛ በኋላ ደግሞ ቮለንቲር ኦርጋናይዝ ሽኖቹ ይሄ ኢንተርናሊ ዲስፕሌይስድ ፒፕል ለእነሱም ሕክምና የሚረዳ ኦርጋናይዜሽን እየፈለግን ነው። ሰው መርዳት የሚፈልግ ሰው እዛ እንዲሄድ ብለን።
ስለዚህ ትኩረታችሁ ከመኖሪያ ቦታቸው የተፈናቀሉ ሰዎችን በመጀመሪያ መርዳትና እንዲሁም ደግሞ ጦርነት ወይም ግጭት ባለባቸው ቦታዎች የሕክምና አገልግሎቶችን ማድረስ መሰለኝ። እንደዚያ ነው ዶክተር ምስክር?
አዎ። እና እኛ ግን እንደዚህ አይነት ያሉ ግሩፖችን በስነስርዓት አድቮኬት ለማድረግ ነው። እንደዚያ ኤግዚስት የሚያደርጉት ግሩፖችን ሰዎች ብዙ ጊዜ አያውቁም። አሁን እኔ እዚህ እያለሁ ቮለንቲር ማድረግ ፈልጌ የት እንደማድረግ ቤት በኩል እንደምገባ ምናምን አላውቅም ነበር እና እንደኔ አይነት ላሉ ሰዎች እድሉን በደንብ እንዲያውቁ ለማድረግ ብለን ነው ይሄም ዌብሳይት እና ፕላትፎርም የከፈት ነው።
እንግዲህ ኢትዮጵያ የራሷ የጤና ስርዓት ያላት ሀገር ናት። በርካታ ሐኪሞች በርካታ ነርሶች በሀገሪቱ ውስጥ አሉ። ለምንድን ነው የእናንተ እንቅስቃሴ አስፈላጊ ሆኖ በተጨማሪነት እናንተን መሰሉ በሌሎች ሀገሮች ውስጥ በስራ ላይ ያሉ ትውልደ ኢትዮጵያውያን በመሰል እንቅስቃሴዎች ውስጥ መሳተፋቸው አስፈላጊ የሆነበት ምክንያቱ ምንድን ነው?
ይሄ ለእኛ ብቻ አይደለም፣ ለዳያስፖራ ብቻ አይደለም፣ ኢትዮጵያ ውስጥም ላሉ ነው። ኢትዮጵያ ውስጥ ያሉ ዶክተሮች ብዙ ትዊተር ላይ ያሉ፣ ሶሻል ሚዲያ ያሉ፣ ዌብሳይት አክሰስ ይኖራቸዋል እና እነሱም እንዲያውቁ ለሁሉም የተዘጋጀ ነው። የእኛ ኢምፖርታንሱ በቃ በዚህ ዓለም ውስጥ ነው የሚነገረው ስለ ኢትዮጵያ የሚባለው ሴት ስለ ኢትዮጵያ ብዙ አይነት ነገር ይባላል እና እኛ አንድነታችንን አሳይተን ሁሉም ኢትዮጵያዊ ራሳችንን የእኛን ወንድሞች የእኛን እህቶች አብረን እናግዛለን ሁላችንም ተባብረን የሚል ሜሴጅ ዓለም እንዲያውቅ ቢያዊ አንድ ላይ ሲሆን በጣም ኢምፖርታንት ነው ብዬ አስባለሁ።
በርካታ ወጣት አድማጮቻችንም በመላ ኢትዮጵያ በመላ ዓለም እያዳመጡን ስለሆነ ከእናንተ ስራ ጋር በተገናኘ ወይም በአጠቃላይ የሰብአዊ አገልግሎትን በተመለከተ የምታስተላልፊው መልእክት ካለ እድሉ ልስጥሽ ዶክተር ምስክር።
እሺ፣ ቴንክ ዩ። አይ ማስተላልፈው እኔ በጣም ኢንስፓየርድ ሆኛለሁ። ብዙ ሰው እየሰራ ነው። ብዙ ሰው በቃ የሚችሉትን ሁሉ እየሰሩ ነው። እሱን ካየው በኋላ ነው አንድ ቦታ ላይ ሁሉም ሰው መርዳት በጣም ስለሚፈልግ መርዳት የሚፈልገው ለሚፈልገው ሰው ለማቅለል ነው እንጂ ይሄ የተለየ ስራ አይደለም። ኢትዮጵያዊ በመሆኔ ደግሞ በጣም ፕራውድ ነኝ እና መጥፎ እና ከባድ ጊዜ ቢሆንም ግን ከሁሉም የሚሰራው ነገር ሁሉ በጣም ኢንስፓየሪንግ ነው እና በጣም አመሰግናለሁ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ።
በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ። Thank you.